ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 22 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። ኢሃፓ ለኢትዮጵያ ህዝብ የቆመ መሆኑ ተደጋግሞ እየታየ ነው በሚል ርዕስ ከዝግጅት ክፍላችን የቀረበ ሐተታ በቅድሚያ እናሰማለን። ከዚያም በየሳምንቱ አርብ የሚቀርበው የደብዳቤዎች አምድ ዝግጅታችን ይከተላል። በክፍል ሁለት ፕሮግራማችን በአቤ ጉበኛ የተደረሰውን አንድ ለእናቱ መጽሐፍ ትረካ ክፍል 17 እናቀርባለን። አሁን ወደ ዜናው። የነጻ ትምህርት እድል አግኝታችኋል የሚል የሐሰት ቃል ተነግረው ጉዟቸውን ወደ ቻይና አቅንተው የነበሩ 47 ኢትዮጵያውያን አደንዛዥ እጽና ጫት በማዘዋወር ተወንጅለው በእስር ላይ የሚገኙ መሆናቸውን የውጭ ጉዳይ ሚኒስቴር ባለስልጣኖች አስታውቀዋል። የነጻ ትምህርት እድል አግኝታችኋል ተብለው በደላሎች የተነገራቸው እነዚህ ኢትዮጵያውያን ወደ ቻይና በሚጓዙበት ወቅት መልእክት አድርሰውልን በሚል ምንነቱ ያልታወቀ ሽክ ተሰጥቷቸው ይዘው በመግባታቸውና በገቡበት ወቅት በፍተሻ እሽጉ አደንዛዥ እጽ ወይም ጫት ሆኖ በመገኘቱ ነው ተብሏል። በአሁኑ ወቅት በቁጥጥር ስር ከዋሉት ኢትዮጵያውያን መካከል የተወሰኑት የተፈረደባቸው ሲሆን ሌሎቹ እጣ ፈንታቸውን እየተጠባበቁ ነው ተብሏል። አይሪን በሚል ስም የሚሰራጨው የተባበሩት መንግስታት ድርጅት የድረገጽ ጋዜጣ ሐሙስ የካቲት 21 ቀን ባወጣው እትሙ ከቤት ንብረታቸው ተፈናቅለው ኮቲቲ በሚባል ቦታ ላይ የሰፈሩት የጌዲዮ ብሔረሰብ አባላት በከፍተኛ ችግር ውስጥ እንደሚገኙ ዘግቧል። ኮቲቲ ከ20 ሺህ እስከ 30 ሺህ የሚገመቱ ተፈናቃዮች የሚኖሩበት ሲሆን ብዙዎቹ ጣሪያ በሌለው መጠለያ በብርድ ውስጥ ተጨናንቀው የሚኖሩ መሆናቸውን ጋዜጣው በዘገባው አስፍሯል። የመጠለያ ቦታ በቂ የመጸዳጃ አገልግሎት የሌለው ከመሆኑም በላይ የክረምት ወራት እየመጣ ሲሄድ ለተፈናቃዮቹ አስቸጋሪ ሁኔታ እንደሚፈጥርም ጠቁሟል። ያገዛዙ ባለስልጣኖች የሀገር ውስጥ የእርዳታ ሰጪ ተቋማት ስደተኞች ወደ መጡበት ካልተመለሱ እርዳታ እንዳይሰጣቸው በማዘዛቸው ብዙዎቹ ተፈናቃዮች በከፍተኛ ረሃብ ላይ መሆናቸውን ዘገባው ጠቁሞ ለስደተኞቹ የተላኩ እርዳታዎች በተለያዩ አቅጣጫዎች እንዳይገቡ የተከለከሉ መሆናቸውንም አጋልጧል። የአይሪን አዘጋጆች በየካቲት ወር ወደ ጎቲቲ በሄዱበት ወቅት ከአስር የሚበልጡ ስደተኞች በአንድ የእንጨት መጠለያ ውስጥ ታጭቀው የሚኖሩ መሆናቸውን፣ ከምግብ እጥረት የተነሳ ሆዳቸው ያበጠ ሕፃናት መመልከታቸውን፣ እንዲሁም በተቅማጥና ሌሎች ተላላፊ በሽታዎች የተለከፉ ተፈናቃዮችን ማየታቸውን ገልጸዋል። ብዙዎቹ ተፈናቃዮች በዚህ ዓመት ብቻ ሁለት ጊዜ ተፈናቅለው የመጡ በመሆናቸው ወደ መኖሪያ ቦታቸው ለመመለስ ፈቃደኛ እንዳልሆኑም ተነግሯል። አሁንም በአካባቢው ሰዎች እየተገደሉ ስለሆነ ወደዚያ መመለስ አንፈልግም የሚሉት ተፈናቃዮች በታጠቁ ሰዎች ጥቃት የሚደርስባቸው ሌሊት መሆኑን ተናግረዋል። በታሳስ ወር በአገዛዙ ባለስልጣኖች ትእዛዝ ወደ ቀያቸው ተመልሰው የነበሩና ለሁለተኛ ጊዜ የተሰደዱ የጌዲዮ ብሔረሰብ አባላት በታጠቁ ኃይሎች ሰውነታቸው በስለት መቀደዱን፣ እግርና እጃቸውን መቆረጣቸውን፣ እንዲሁም ሴቶች በቡድን ተገደው የተደፈሩ መሆናቸውን ይናገራሉ። ያገዛዙ ባለስልጣኖች ተፈናቃዮች ወደ ቦታቸው እንዲመለሱ ማስገደዳቸው ተገቢ አይደለም የሚሉ የእርዳታ ሰጪ ድርጅቶች ተፈናቃዮቹ ወደ ቦታቸው መመለስ ያለባቸው የጸጥታ ሁኔታ መረጋጋቱ ሲረጋገጥ፣ እንዲሁም ተፈናቃዮቹ ለመሄድ በራሳቸው ሲፈቅዱና ሰብአዊ ክብርን ባጎናጸፈ መንገድ መሆን ይገባዋል ይላሉ። አገዛዙ ተፈናቃዮቹ ወደ ቦታቸው እንዲመለሱ ከሚገፋባቸው ምክንያቶች አንዱ የህዝብና የቤት ቆጠራውን እንዳይደናቀፍ ነው በሚልም ምክንያት ተሰጥቷል። ከጥቂት ቀናት በፊት ከጎንደር ዳባት ከተማ እስረኞች ማምለጣቸው መዘገቡ የሚታወቅ ሲሆን እነዚህን እስረኞች አስመልጣቸዋል በሚል ወንጀል አራት ፖሊሶች የታሰሩ መሆናቸውን የአካባቢው የፖሊስ ተቋም አስታውቋል። በለቱ ተረኛ የነበሩት አራት ፖሊሶች የጥበቃ ተግባራቸውን ባለመወጣታቸው ምክንያት በእስር ቤት ውስጥ የነበሩ 17 እስረኞች የታሰሩበትን ክፍል የእንጨት ግድግዳ ከጀርባ አፍርሰው ለማምለጥ ችለዋል ተብሏል። እስረኞቹ በነፍስ ግድያ፣ በስርቆትና ህገወጥ መሳሪያ በማዘዋወር የተወነጀሉ ሲሆን ይዞ ለማሰር ጥረት እየተደረገ መሆኑም ተነግሯል። አርብ በሶማሊያ ዋና ከተማ በሞቃዲሾ የአልሽባብ ታጣቂዎች ባንድ ህንጻ አጠገብ ያፈነዱት በመኪና ላይ የተጠመደ ፈንጂ 18 ሰዎች መግደሉና 40 ሰዎች ማቁሰሉን ፖሊስ አስታውቋል። መኪናው የተጠመደው ቦምብ የፈነዳው በዋናው ዳኛ መኖሪያ ቤት አጠገብ ቢሆንም የጥቃቱ ኢላማ በርካታ የውጭ አገር ሰዎችና ባለስልጣኖች የሚዝናኑበት ሆቴል መሆኑ ታውቋል። በአውራ መንገዱ ላይ የነበሩ በርካታ መኪናዎች በእሳት የተቃጠሉ መሆናቸውን ባለስልጣኖች ለዜና ምንጮች በሰጡት ማብራሪያ ገልጸዋል። ጥቃቱ የተፈጸመው ባለፉት ጥቂት ቀናት የአሜሪካ ወታደራዊ ኃይል በድሮን ጥቃት በርካታ የአልሽባብ ወታደሮችን መደምሰሱን ይፋ ማድረጉን ተከትሎ ሲሆን አልሽባብ ለጥቃቱ ኃላፊነቱን ወስዷል። ከሁለት ወራት በላይ በሱዳን ሲካሄድ የቆየው ህዝባዊ ተቃውሞ ከፍተኛ ተጽዕኖ ያሳደረባቸው የሱዳኑ ፕሬዝዳንት ከፓርቲ መሪነታቸው መነሳታቸውንና ቦታውን ለፓርቲው ምክትል መሪ ለአህመድ ሃሩን መሰጠቱን የሱዳን ናሽናል ኮንግረስ ፓርቲ ባወጣው መግለጫ አስታውቋል። መግለጫው ፕሬዝዳንቱ ይህን እርምጃ የወሰዱት ሌሎች አገራዊ ኃላፊነቶችን ለመወጣት ነው ይበል እንጂ ዋናው ምክንያት እየተቀጣጠለ የመጣውን ህዝባዊ ተቃውሞ እንቅስቃሴ ለማቀስቀስ ነው የሚሉ በርካታ ናቸው። በቅርቡ የተቋቋመ የአስቸኳይ ጊዜ ፍርድ ቤት ሐሙስ 8 ሰዎች ላይ በእስራት እንዲቀጡ መወሰኑን ታውቋል። ዴሞክራቲክ ሎየርስ አላያንስ የተባለው የህግ አውጪዎች ማህበር ሐሙስ 870 የሚሆኑ ዜጎች የተቃውሞ ሰልፎችን አስተባብራቸዋል፣ በሰልፎችም ተሳትፋቸዋል ተብለው ካርቱም እና ኦምዱርማን በተቋቋሙት የአስቸኳይ ጊዜ ፍርድ ቤቶች መቅረባቸውን ገልጿል። ፕሬዚደንቱና ሌሎች ባለስልጣኖች እየወሰዷቸው ያሉት የአፈና እርምጃዎች ህዝባዊ አመጹን አያስቆምም የሚሉ ዜጎች እንዲያውም ይበልጥ ተጠናክሮ እነሱን ጠራርጎ ይዞ ሊሄድ ይችላል ይላሉ። አድማጮቻችን፣ ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል።
ለኢትዮጵያ ህዝብ የቆመ መሆኑ ተደጋግሞ እየታየ ነው። ጠላት ከሀገር ውስጥ ተቀምጦ ሀገርን ማፍረስ እንዲችል የተመቻቸለት ጊዜ እንዳሁኑ ዘመን ታይቶ ባይታወቅም የኢትዮጵያን ህዝብ ተከፋፍሎ ለማየት ቋምጠው እየተጠባበቁ ያሉና ሲጠባበቁ የኖሩ ከውጭ ሆነው ሲያሴሩ የነበሩ ጠላቶች በሀገር ወለድ ደጋፊዎቻቸው ታጅበው ወደ ሀገር ገብተው ስራቸውን እንዲያከናውኑ በመደረጉ የህዝብን መፈናቀል ግድያና ዘረፋ እያካሄዱ ይገኛሉ። አዲሱ ሹም ስጋጃን ጥፎ የተቀበላቸውም ለዚሁ ነው። በመሆኑም እንደ ኦነግ ያሉ የግንጠላ ፕሮግራም ያላቸው ኃይሎች ተጋብዘው ወደ ሀገር በመግባት ህዝብን ከህዝብ ለማጋጨት ሲችሉ፣ እንደ ኢሃፓ ያለው ኢትዮጵያዊ ፓርቲ ግን ታግዷል። ይህ ለምን እንደሆነ የቡራዩ ህዝብ እልቂት፣ የለገጣፎን ህዝብ መፈናቀል መመልከት በቂ ነው። ኢሃፓን አቅርቦ በህዝብ ላይ ይህን መሰል ወንጀል መፈጸም አይቻልምና ነው። ስለዚህ የህዝብ ጠላቶች ኢሃፓን ማግለላቸው ትክክል ነው። ከውጭ ሆኖ አርፎ ይመለከተናል ካሉ ግን ተሳስተዋል። ህዝብንም ሀገርንም ራሳቸውንም ከአደጋ ላይ ለመጣል የተነሱ በአምሮት የታወሩ የስልጣን ናፋቂዎች በመሆናቸው እየተነገራቸው አሻፈረን ብለዋል። የአህያ አርሻ ያደረጋችሁትን የኢትዮጵያን ፖለቲካ ከህዝብ ጋር ሆነን አብረን እናስተካክለው ቢባሉ ለማድመጥ ፍላጎት አላሳዩም። ኢህአፓ የሽግግር መንግስት ምስረታ ሲጠቁም ሌላ ምንም አማራጭ የሌለ በመሆኑ ነው። ሌላ አማራጭ ይኸው አሁን እንደሚታየው የዘር ፍልስፍና ማጠናከሮ ሌሎችን በማዋጣት ተከታይ ለማድረግ መንደፋደፍ ነው። ህዝብ የታገለው ዘረኛን በዘረኛ ለመተካት ሳይሆን ዘረኛን በህዝባዊ ስልጣን ለመለወጥ ነው። አዲሱ ሹም የዞረበት ለመሆኑ የተለያዩ ፍላጎት ያላቸውን የፖለቲካ ኃይሎች በአንድ ሀገራዊ ፓርቲ ውስጥ የምናጠቃለልበትን ሁኔታ እያመቻቸን ነው ሲል ተደምጧል። ለመሆኑ ነገሩ የቀልድ ነው ወይስ የምር? ብዙ ነገሮች በወሬ የሚፈቱ ባለመሆናቸው ጠንካራ ፍላጎትን የሚሹ ናቸው። ኢትዮጵያውያንን ደም ያፋሰሱ በመሆናቸው ማንንም ያላገለለ የእርቅ ጉባኤ ጊዜያዊ የምክክር መድረክ ያስፈልጋል። በጊዜያዊነት የሚያገለግል በሁሉም የፖለቲካ ድርጅቶች የተመረጠ አመራር ያሻል። እንዲሁ በቀላሉ አንድ ሰው አንድ ፓርቲ በተለይም ወያኔ ኢህአዴግ የሚመራው እርቅ ሊኖር አይችልም። ራሱ የችግሩ ምንጭ ነበርና ነውና ተለውጫለው ካለም በእኩልነት የድርሻውን ለማዋጣት መዘጋጀት ይኖርበታል እንጂ ያስተባባሪነት ሚና ሊኖረው አይገባም። ጅብን ለስጋ ቤትነት ማጨስ በጥፋቱ ለተጠያቂነት አያበቃም። የዘር ቡድኖች እየተለዋወጡ የሚያደርጉት የእርስ በርስ ፍትጊያና የስልጣን ሽሚያ ለህዝብ መፍትሄ አላስገኘም አያስገኝምም። ችግሩን ለመፍታት ቅን የሆነ ኢትዮጵያዊነት ስሜትን ይጠይቃል። በውጭ ኃይሎች ተደግፎ የዘር ታርጋን ከጀርባ ለጥፎ የሚደረግ ነገር ሁሉ ቅዱስነቱ ሐቆት ይገለጽ ጊዜ ድረስ ብቻ ይሆናል። ህዝበኝነትን አቁም። ለይታ ብቻ ተብሎ የሚደረግ የቃላት ዲስኩርን አስወግዱ። የስብሰባ ድምተኞች ጭብጨባ የህዝብ ድጋፍ ያለ መሆኑን ማመሳከሪያ ሊሆን አይችልም። ምኞትና ተግባር ለየቅልናቸው ብሎ ኢህአፓ ለአዲሱ ሹምና በዙሪያው ለተኮለኮሉት ሁሉ ምክር ቢጤ ለግሶ ነበር። ይሁን እንጂ የህዝብን ፍላጎት ያላገናዘበ እርምጃ በመውሰድ እነሆ የኢትዮጵያን ህዝብ ለእርስ በርስ ፍጥጫ ዳርገውት ይገኛሉ። ኢትዮጵያዊ ሁሉ ሌላ የከፋ ችግር ከመምጣቱ በፊት ተከን ብሎ በማሰብ ድጋፉን ምክንያታዊ እንዲያደርገው ይመከራል። ኢህአፓን ማግለል መፍትሄ አይሆንም። መፍትሄው ህዝባዊ የሆነ መንግስት እንዲፈጠር የራስን አስተዋጽኦ ማድረግ ብቻ ነው። ፍጥጫንና አልቂትን የሚጋብዘውን የማስመሰያ ምርጫ ተከትሎ ያለ መጃጃል የዜግነት ግዴታ ነው። ድል ለኢትዮጵያ
ህዝብ።
ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ወድፍኖቶች ልጡ የተራሰ መቃብሩ የተማሰናገዛስ እና አብይና ለማ ከቀብር አድነውታል። ብዙ ተላሎች እና አብይ ጸረወያኔ መስለዋቸው ሲዋደሉ ወራት አልፈዋል። የንቃት ከሳታቸው የሚያሳዝን ነበር። ከወያኔ ጉያ ከ27 አመት በኋላ ወጣቹ ሲላቸው ሙሴስ ከፈሮን ጋር አልነበር ብለው ሊራቀቁብን ሞክረው ነበር። ሙሴ ሌላ አብይና ለማ ሌላ። ሎሚ ካልመጠጡት እንቧይ እንደሚባለው በዘጠኝ ወር ውስጥ ያየነው የአብይ ለማ ቡድን አዲስ ዘረኝነትን ሲያሰፍ አማራና ሌሎችንም ሲያስጠቃ መሬታችንን ለሻቢያ ሲሰጥ የወያኔ ጸረ ህዝብ ህጎችና የጎሳ ፌደራሊዝም አይነካ ሲል ነው። በጸረ አማራነት ሆነ በጸረ ህዝብነት ምንም ልዩነት የላቸውም። ፖለቲካቸው ጸረ ህዝብና ኢትዮጵያዊነትን አምሮ የሚጠላ ነው። ስልቻ ቀልቀሎ ቀልቀሎ ስልቻ እንዋጋቸው ጎበዝ። ታምሩ ደረጀ ከካምፓላ ኡጋንዳ። ይድረስ ለፍኖተ ዲሞክራሲ የኢትዮጵያን ድምጽ አዘጋጆች እንደምን አላችሁ? ከሁሉ አስቀድሜ ለተቀን ለሀገራችንና ለህዝባችን ስለምታደርጉት ጥረትና ትግል ከልቤ ማመስገን ፈልጋለሁ። የዛሬው ጽሁፌ በቅርቡ በለገጣፉና በአጠቃላይ በሀገራችን ስለሚካሄደው ፍጅትና መከራ አስመልክቶ ግንቦት 7 የሰጠውን መግለጫ ይመለከታል። መግለጫው መበደልማ ወታደር በድሏል፣ ግን ገበሬ ካስ አይነት ፍርደ ገምድል ዳኛ ሆኖ አገኝቻለሁ። ግመል ኮሚቴ የሰራት ፈረስ ነች እንዲሉ ሰሞኑን ግንቦት 7 ፈራ ተባያለ ያወጣት መግለጫም ያው የተወላገደች ግመል መስላ ለንባብ መቅረቧን አይተን ታዝበናል ማለት ነው። በለገጣፎ ነዋሪዎችና በተቀረው ያገራችን ክፍል ላይ እየተካሄደ ያለውን ግፋት መልክቶ ከግንቦት 7 የተሰጠው መግለጫ ሳይ እንዳያማህጥራው እንዳይመጣገፋው እንዲሉ መግለጫ አይሉት ማሳሰቢያ ልመና አይሉት አቤቱታ ብቻ ግን በራሱ እብቅ እንደተሸፈነ የገብስ ምርት ጥራት ያጣ ነገር ሆኖ ነው ያገኘውት። ድብስብስ ያለ ፍርሃትና ጭንቀት የተሞላበትና እንዲሁ በግብሩ ጻይ የተጻፈ መግለጫ ነው። አይጥ ለሞቷ የድመት አፍንጫ ታሸታለች እንዲሉ ከወያኔ አፍንጫ ላይ የተቀመጠው ግንቦት 7 ጠንከር ብሎ ጸረ ወያኔ አቋም ይዞ መገኘት እንዳቃተው ቢገባንም መለማመጡን ትቶ ሁኔታውን የሚመጥን መግለጫ ማውጣት ከማይችልበት ጉድጓድ ነኝ ብሎ ጭጭ ማለት ነበረበት። ለማንኛውም መነሻና መድረሻውን በልክ ለማስቀመጥ ፈራ ተባ እያለ የጻፈው ጽሑፍ መሆኑን በሚገባ መረዳት ይቻላል። ካጉል ድንፋታና ጉራ ወደ መልመጥበት የተሸጋገረው ግንቦት 7 አስመራ ለቆ አዲስ አበባ ከገባ በኋላ ምላሱ መተሳሰሩን የሚያሳይ ጽሑፍ ሆኖ አግኝቻለሁ። ድርጊቱን አውግዞ ለተደረገው ግፍና ሰቆቃ ስርዓቱን መኮነንና የስርዓቱን ቁንጮች ተጠያቂ አድርጎ መዝጋት ሲገባ አንተምተው ብሎ ሽምግልና ምን ይሉታል? ፍርደ ገምድል ዳኛ ይሉሃል። ይሄ ነው መይሳው ከምዕራብ አሜሪካ።
ሰላም ፍኖቶች። ሰሞኑን በኤልቲቪ ወርልድ ሰፊው በህዳር በሚል ፕሮግራም አቶ ግደይና አቶ አረጋዊ ቃለ መጠይቅ ተደርጎላቸው የሰጡትን ምላሽ አደመጥኩ። ከጥያቄዎቹ ይበልጡኑ ትኩረቴን ከሳበው አንዱ የህዋት አመሰራረት ላይ ብዙዎች ጤናማ እንዳል ነበር ይናገራሉና እናንተ መስራች ስለነበራችሁ ምን ትላላችሁ ሲባሉ ግደይ የመለሰው ህዋትን ወይም ተሃትን የሌላትን ካባ ነበር የደረበላት። የሌሎችን መፈክር የነጠቀ እንደነበር አስተውሳለሁ። እንደዋና መርሆች ካስቀመጣቸው መሃል ለዲሞክራሲ ለፍትህ በብሔራዊ እኩልነት ላይ ለተመሰረተች ኢትዮጵያና ለእድገት ነበር። አሁን እየሰማው ያለው ትውሸት ብቻ የተሞላበት ነው። የአማራ ህዝብ ላይ ጥላቻ አልነበረንም፣ የገዢ መደብ ላይ ያነጣጠረ ነበር ትግሉ ሲል አደመጥኩ። አረጋዊ ራሱ በጁ ጽፎ ያሰራጨውን የቲፒኤልኤፍ ማኒፌስቶ ከዶ እርፍ ነገሩ ወረቀትና ሞኝ ያዘውን አይለቅም እንዲሉ በማኒፌስቶ አረጋዊ የአማራን ህዝብ ሲከስ የአማራ ህዝብ ትግሬነትን በማጥፋትና በማስካድና የትግሬን መሬት በመወረር ጭምር በመሆኑ የትግራይን ህዝብ በአማራ ከመጥፋት በፊት በመሪ ድርጅት በዋትር ተጣቀፈ በመታገል አማራን አጥፋሲል በአማራው ህዝብ ላይ ለደረሰው የዘር ማጽዳት ማጥፋትና መሬት ወረራ ግንባር ቀደም ተጠያቂ ራስዎ አረጋዊ ለመሆኑ ይህ ቅድሚያ ማስረጃ ነው። ከብዙ በጥቂቱ ታሪክን የኋሊት ስንቃኝ ህወሓት ከጥንሱ ጀምሮ ጸረ አማራ ሆኖ ነበር የተፈጠረው። ለዚሁም ማስረጃ በወይን ጋዜጣቸው የአጼ ምኒልክን ስዕል ለጥፈው ጸረ አማራ ቅስቀሳ ነበር ያካሄዱት። ሁሉም አማራ ጠላት ነው፣ የአማራ ገበሬ ተረፍ መረፍ ትርፍራፊ ይደርሷል እንጂ የምን የገዢ መደብ ላይ ያነጣጠረ ትግል ነው አካሄደን የሚሉት። ለመሆኑ ምን አይነት የመደብ ትግል ነበር ትግራይ ውስጥስ እናካሄዳለን ያሉት? ትግራይ ውስጥ ግፋቢል ጥቂት ሀብታም ገበሬ እንደነበር እንደ ደቡብ ኢትዮጵያ በየትኛው የመደብ ተቃርኖ ነበር ትግራይ ውስጥ በመደብ ደረጃ ትክል ማካሄድ የከጀሉት? የሃፓ ውስጥ የሚታገሉትን የትግራይ ልጆች እንኳን ሸዋውያን፣ ተጋሩ፣ ኮራኩር፣ አማሃሩ፣ የሸዋ ትግሬዎች፣ የአማራ ቡችሎች እያሉ የሃፓን አባ ኢትዮጵያ ታላቋ ኢትዮጵያ አልነበር እንዴ ብለው የሚጠሩት? ከትግራይ ውጡልን ብሎ ጦርነት ከፍቶ ሲመራ የነበረውስ ማን ሆኖ? የራሳቸውን ውሸታምነት ለሌላ ባይሰጡና ምን አለ አልፈው ቢያጨበጭቡ ሰው ሁሉ ሞቶ ያለቀ ከመሰላቸው ተጃጅለዋል ሲሉ ህብስቱ ያቦይ ከኖርዌይ ደብዳቤያቸውን አድርሰውናል።
ለፍኖተ ዲሞክራሲ የደብዳቤዎች አምድ አቅራቢዎችና እድምተኞች የከበረ ሰላምታ ይድረሳችሁ። በኢትዮጵያ ህዝብ ትግል ሻጥረውና ወንጀል ፈጽመው አልሰማሁም አልነበርኩም አያዋጣም። ባለፉት 27 ዓመታት የኢትዮጵያ ህዝብ ትግል አንዴ ሞቅ አንዴ ቀዝቀዝ ሲል የወያኔ ግባተ መሬትን ለማየት የተደረገው እልህ አስጨራሽ ትግል ይታወሳል። በተለይ ባለፉት 6 ዓመታት ትግል ብዙ ወገኖቻችን በአደባባይ ህይወታቸውን ከወያኔ ጋር ፍልፍት በመጋፈጥ መስዋዕትነትን ከፍለዋል። በዚህ ትግል ወቅት ነበር የድል አርበኞች የማይባሉ ይህን የህዝብ ትግል ለማጨናገፍ ይሆን ትግሉን በተለያዩ ስልቶች ለማደናቀፍ የተሰለፉት። ከተሰለፉት መካከል ግንቦት 7 እና ኦነግ እንዲሁም እዚህ ግቡ የማይባሉ አረና ትግራይ ከ1997 ዓ.ም ተመረጀ ጀምሮ የትግል እንቅፋት ሆነዋል። በተለይ በእሳት አማካኝነት ሰበር ዜና ያስባለ የሌለው ነጭ ወሬ ያስወራ ግንቦት 7 በጎንደር ክፍለ ሀገር 300 ወጣቶችን ያስፈጀው። በተለያዩ ጊዜያት ደግሞ አረና በረሃ ወጣቶችን እየገደለ በጦርነት ሞቱብኝ ሲደሰኩር የነበረው ግንቦት 7 መሪ ወያኔን ለማዳን የለመደበትን ማጭበርበር እያላዘነ ትግሉን ለመጉዳት እየተንቀሳቀሰ ይገኛል። በተለያዩ የኢትዮጵያ ክፍለ ሀገር ህዝብ እየተፈናቀለ እየታሰረ እየተገደለ እንዳልሰማ ጮማ እየጣለ ድል አድርጎ የገባ ይመስል ከወያኔና ኦነግ ቱጃሮች ጋር ይገኛል። የኢትዮጵያ ህዝብ መቼ ነው በቃ አደብ ግዛ ብሎ ከትግል የሚያገለው? ውድ ፍኖታዎች ለህዝብ በተደጋጋሚ አሳውቁልን እያልኩ በትህትና አሳስባለሁ። ቻርን ሰርቪስ በጋራ ትግል ወያኔን እናሰግድ ሲሉ ሸምሱ ዘበርጋ አዲስ አበባ ደብዳቤያቸውን አጠናቀዋል። ተከታዩ ደብዳቤ የላኩልን በላይነሽ ማሞ ከስቶክሆልም ስዊድን አገር ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይቅደም። ኢትዮጵያ ዛሬ ከአፍሪካ ሀገሮች ሁሉ በበለጠ የአሜሪካ የስለላ ድርጅት ሲአይኤ አባሎችን የምታስተናግድ አገር ሆናለች። የሻቢያ ሰላዮቹም በርካታ ሲሆኑ ከግብጽም እስከ ባህር ዳርና አባይ ድረስ ሰላዮቿን ለማስተማራት መቻሏ እየተነገረ ነው። ጣራት በያቅጣጫው በእናብይ ፈቃድ ከቦናል። ኢየሱስ አማካሪ ያው የምናቀው ኢትዮጵያን ሸጠው ካሳ ከበደ አይደለም። የክብር እንግዶቹ ህዝብን ሊያተራሩ የሚሰብኩት እነ ጃዋር፣ አጭበርባሪው ጴንጤ ታምራት፣ ያሶሳና በደኖ እንዲሁም የደብረ ብርሃን ቀይ ሽብር ወንጀለኛው ዮሐንስ ለታ ወይም ሌንጮ ለታ፣ ገዱና ወርቅነህ የተባሉ የወያኔ ተምቾች፣ የግሞች ሰዋት ቡድን ወንጀለኛው ኦነግን መሪነን የሚሉት ጨርቁልና ሰብእናውን የጣለ ሽማግሌ አንጃ ግለሰብ ናቸው። በመላጭ አፉ አብይ በደረቁ የላጫቸው ለመላጨትና ለመገዛትም ዝግጁ ነበሩና እነዚህ ትርፎች ህዝብ ሲፈናቀል ሆነ ሲጠቃ የመቃወም ችሎታን አጥተው ራሳቸው ለትዝብት ዳርገው በወያኔ ኢህአዴግ ምርጫ ፍርፋሪ ሊለቅሙ ራሳቸውን አጭተዋል። በሰፊው እናውግዛቸው። ለዘረኞቹ መሳሪያ የሆኑትን ሁሉ አይናችሁ ለአፈር ማለት ተገቢ ነው። በተለይ ህዝብን አፈናቃዩን ቡድን ገንዘብ ሰብሳቢ የሆኑትን ከሃዲ መጋዣዎች ሲሉ በላይነሽ ማሞ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ በቅድሚያ ልባዊ ሰላምታዬን ለፍኖተ ዲሞክራሲ ቤተሰቦች በአጠቃላይ ማቅረብ ወዳለሁ። ፍኖተን ማድመጥ የጀመርኩበት ቀን አንስቶ በርካታ ቁም ነገሮችን መገንዘብ ችያለሁና ምስጋናዬን ማቅረብ ወዳለሁ። ለንደን ያሉ በወጣትነት እድሜ ክልል ውስጥ ለሚገኙ የፍኖተ ዲሞክራሲ አስተማሪነት እንዲህ እኔን በመሰለ አጥርቶ መጻፍ በማይችል የሚገለጽ ባይሆንም የሀገራችንን ወቅታዊ የፖለቲካ ሁኔታ በተመለከተ የላቀ ዕውቀት ከፍኖተ መሸመቴን ለመግለጽ ወዳለሁ። የኢትዮጵያ አንድነትና ሉዓላዊነት የጎሳ ፖለቲካ የሀገር አንድነትና እድገትን የሚጎዳና የእርስ በርስ ግጭትን የሚያስከትል መሆኑን በፍኖተ የሚቀርቡ ትንታኔዎችን የመሰለ ጥልቅና ሰፊ ግንዛቤ የሚያስጨብጡ አንብቤም ሆነ አድምጬ አላውቅም። በተለይ ደግሞ ዲሞክራሲያ በተሰኘው የኢሃፓ ጋዜጣ ግን የኢሃፓ ከመለው ይልቅ የኢትዮጵያ ህዝብ ብለው ተገቢ መስለኛል። በነገራችን ላይ ኢሃፓን ወደዋለሁ። በቃ ለኔ ኢሃፓን ወደዋለሁ። ኢሃፓን የምወደው ወላጅነቴን ሀገሬ ኢትዮጵያን እንደምወዳቸው ነው። ይህንን ሁኔታ ደግሞ ፍኖተ አጠናከረልኝ። በነገራችን ላይ ሁለት አጎቶቼና አንድ አክስቴን የማውቃቸው በፎቶግራፎቻቸውና እነሱን በተመለከተ ከቤተሰብ ከመስማት ነው። ስለነሱ ብዙ ማወቅ ፈልግ ስለነበር ሁለመናቸውን ለማወቅ ባለኝ ጉጉት የምጠይቃቸው ዘመዶቻችን ሁሉ እንባዎቻቸውን ሳያፈሱ ነግረውኝ እንደማያውቁ ባስተዋወስኩ ቁጥር እኔም ሳላስበው አነባለሁ። እኔ የማነባው እነሱ ተተውት ባለፉት የሰው ፍቅር እየተሰማኝ ነው። በባህሪያቸውም ሆነ በትምርት ጉብዝናቸው በቤተሰቦቻችን የተበሰገኑና የተሞገሱ እንደነበረ ተገንዝቤያለሁ። እስከ ለተሞቴ በእነዚህ በፎቶዎቻቸውና ከየቤተሰቦቻችን ካገኙት ታሪካቸው በመነሳት የኢሃፓ ደጋፊ ከቻልኩና ኢሃፓ ባባልነት ከተቀበለኝ የሚፈልግብኝን አገልግሎት እየሰጠው ለመታገል ልቤ ከተጋጋለ መቆየቱን ስገልጽ በደስታ ነው። በዚህች የመጀመሪያ በሆነችው ደብዳቤ መጠየቅ ወደ ፈለኩት ራስ ላምራና እኔ የሚገርመኝን አንዳንዴ ብቻዬን ሆኜ የሚያስቀኝን ጉዳይ ላንሳ። ወያኔ የተከለብንን ዘረኛ ስርዓት ለመጠጋገን የሚደረገውን የጥገና ለውጥ ደግፈውና የዘረኛው ስርዓትን የግፍ እድሜ ለማራዘም ከአውሮፓና ከአሜሪካ ሰዎች እየመጡ ሲሆን እኔም ጥቂቶቹ ሲያወሩ ሰምቻቸው የተገረምኩበት ነገር ላንሳ። ከሰዎቹ አንደኛው በደርግ ከተገደሉት አንዱ አጎቴ ጋር በኢሃፓ ባልነት አብረው ይሰሩ እንደነበር በመግለጽ ቤታችን ለመምጣት በመፈለጉ ከቢጦዎቹ ጋር ተያይዞ መጣ። እኔ ያጎቴ ጓደኛ እንደነበር ስሰማ ያደረብኝ ጉጉት ከፍ ያለ ነበር። ኢሃፓ ነበርን፣ አሲምባ ነበርን፣ ከዛም ቋራ ነበርን እያሉ ራሳቸውን ሰማይ አወጡና በስተመጨረሻ ኢሃፓ ተሳዳቢ ነው ሲሉ ብልጭ አለብኝ። ኢሃፓን ተሳዳቢ ማለታችሁ እናንተ ድሮንም ቢሆን ኢሃፓ አልነበራችሁ። ኢሃፓ ውስጥ የቆያችሁ ወይም በሌሎች ትዕዛዝ እንድትቆዩ የተደረጋችሁ አንዳች መርዛም እባቦች ነበራችሁ ብዬ ስናገር ቤተሰቦቼ ሁሉ ሲደናገጡ አየኋቸው። ከዛም ቀጠልኩና የኔ አጎቶቼና አክስቶቼ ተሳዳቢዎች አልነበሩምና ኢሃፓም ተሳዳቢ አይደለም ማልኳቸው። ባለችኝ አቅም ምላሽ ሰጠኋቸው። አሁን ኢትዮጵያ እየገዛ ያለውን አይኖቻችንን በጨዋ አጥበን ህዝባዊ መንግስት ሌባውን ሁሉ ጨዋ ለምን አይባልም የሚል ሙግት የሚመጣው ወያኔ ጫማ ስር ከተዘበዘፈ አድርባይ ብቻ ነው ብዬ ሰዎቹን ሳልፈራ ሳልቸር እናንተ ከሃዲ ባንዳዎች የተፋውን ክርፋት የሚልስ አንጃዎች ለሆዳችሁ በሆዳችሁ የምትሳቡ እባቦች ናችሁ አልኳቸውና ፊቶቻቸውን ባንዴ አከሰልኩት። ፍኖቶች ለእንደነዚህ ያሉ ይሃፓ ይሳደባል ለሚሉ በተለያዩ ጊዜያት የቀረቡ ሐተታዎችና በዚህ በደብዳቤዎች አምድ ካድማጮቻቸው ተልከው የተረበቡ ደብዳቤዎችን በድጋሜ ብታቀርባቸው እንደዚህ ላሉ ከሴዎች መላሽ ከመሆናቸው በላይ የኛ የይሃፓ ደጋፊዎችም አንጀት ያረሳሉና አስቡበት። ለመሆኑ እነዚህ ጉዶች ይሃፓ ይያሉ በይሃፓ ላይ ዘመቻ ሲከፍቱ በተለያዩ አካባቢዎች በተካሄዱ ሰልፎች የኢትዮጵያ ህዝብ ሌባ ወያኔ ሌባ እያለ የጮኸውን መዝለፋቸው እንደሆነ መረዳት ለምን ተሳናቸው ብሎ መጠየቅ ማንነታቸውን ለማወቅ ይረዳል። ለዚህ ምክንያቱ አድርባይነት፣ አንጃነት፣ ባንዳነት ወዘተ አመዛዛኝ ህሊናን አሳጥቶ እንደ መንጋ ሲያስጎነብሱ ማጎንበስ በመሆኑ የሰው ልጅነት መገለጫ የሆነውን አእምሮን ስለሚያሳጣ ነው የሚል አስተያየት አለኝ። ደብዳቤን የምዘጋው የፍኖተ ዲሞክራሲ አድማጮች ሁሉ በኢሃፓ ላይ ከደርግ ርዝራጆች ከውሃቶች በአጠቃላይ ከጠባብ ድርጅቶች በይስሙላ ተቋሚ ድርጅት መሪዎች ወዘተ በሪ ወለደ አሳ ሳሃራ በረሃ ተገኘ የመሳሰሉ የስም ማጥፋት ዘመቻን ባገኘናቸው አጋጣሚዎች ሁሉ ተገቢ ምላሽ በመስጠት ዘመቻቸውን ማኮላሸት የወሬ ወናፎችን ጭንቅላቶቻቸውን እንዲደፉ ማድረግ ይገባናል ላለሁ። በሰላምና በትግል እንሰንብት ሲሉ አስካለ ከፍኖተ ሰላም ጎጃም ደብዳቤያቸውን አጠናቀዋል።
ድረስ ለፍኖተ ዲሞክራሲ የኢሃፓ የሳተላይት ሬዲዮ የዘውትር የደብዳቤዎች ዝግጅት ክፍል። በዚህ ሬዲዮ እየቀረቡ የሚገኙት የሀገራችን ኢትዮጵያ ህልውናዋንና አንድነቷን የተመለከቱ እንዲሁም የኢትዮጵያ ህዝብ በተፈጥሮ የተጎናጸፋቸውና ዲሞክራሲያዊ መብቶቹን ማስከበሪያው ብቸኛው መንገድ ህዝቡ ራሱ ድምጹን ሰጥቶ የሚወክለው ህዝባዊ ዲሞክራሲያዊ መንግስት ሲመሰረት ብቻ መሆኑን ደግማችሁ የምታቀርቧቸው ሐተታዎች ባደመጣቸው ሁሉ አምሮ ጓዳው ታስተመው እንደሚቀመጡ እርግጠኛ ነኝ። ከዚህ በተጨማሪም የኢትዮጵያ ህዝብ ለዘመናት ደሙን እየገበረ የታገለውና እየታገለ የሚገኘው የጭቆና ቀንበር የጫነበት ስርዓት በለውጥ ስም ተጠጋግኖ የጭቆናውን ማዕት እንዲያወርድበት አለመሆኑን በስፋት እያስረዳችሁ እንደሆነ ማንሳት ወዳለሁ። የሀገር ክብርና ሞገስ በረጋ ፈራሽ እየሮጡ በሚታጠቁ ታያኝኩና ታያላምጡ በሚወጡ መደዴ አስተሳሰብ ባላቸው አለመሆኑ መገንዘብ ተገቢ ብቻ ሳይሆን የሙሉ ሰውነት ባህሪ ነው። የኢትዮጵያ አንድነትና ክብር የጠባብነትን መርዝ እየተጋቱ ባደጉ በሾች የሚቆጠሩ አማሮችን ሲያፈናቅሉ ሲገድሉና ሲያጎሳቁሉ 28 አመታት በቆጠሩ ወንጀለኞች ሊጠበቅና ሊከበር አይችልም። በዚህም ሳቢያ ይመስላል የሰላም ሚኒስቴርና የሰላም ኮሚቴዎች ወሬ ተበራክቶ እንዲሰማ እየተደረገ ያለው። በመሰረቱ ሰላም በሰላም አደፍራሽና በስልጣን ጥመኞች እንደማይፈትን የታወቀ ነው። ከኦነግ ጋር ሰላም ወረደ ቢባል የኦነግ ጦር የሚባል የቡርጂ ገበሬዎችን በቅርቡ መግደሉ በስፋት ተዘግቧል። በምዕራብ ወለጋ የኦነግ ጦርን ትጥቅ ለማስፈታት በአካባቢው የተሰማራው ኮሚቴ በእቅዱ መሰረት መጓዝ አለመቻሉን እየገለጸ መሆኑ እየተሰማ ያለበት ሁኔታ የሰላም ኮሚቴዎች ተልእኮን የይስሙላ መሆናቸውን እየመሰከረ ነው። ይህ ሁኔታ ከዛሬ 2000 ዓመት በፊት ቻይናዊው ሱን ቱዙ ጥበብ ጦርነት በተባለው በጽሑፉ ድርድር አልባ የሰላም ቃላት የሴራ ምልክቶች ናቸው ያለው በዘረኛው ኢህአዴግ በተባለው ጨቋኝ ገዢ ሲፈጸም እያየን ነው። የሀገራችንን ህልውና እንዳሻቸው የሚዘውሩት ባዕዳን ኃይሎች በመሆናቸው ገዢዎቹም ተቋሚ ተብዮቹም የአሜሪካንን ጣዖታቸው አድርገው ለፈረንጆቹ፣ ለአረቦቹ፣ ለሻቢያዎቹ፣ ለድርቡሾቹ ወዘተ ሲሰግዱ ኢሃፓ ደግሞ ዛሬ ኢምፔሪያሊዝም ይወገድ ሲል ውርጅብኝ ሲወርድበት ሰማለው። አንዳንድ ጥራዝ ነጠቆች ኢምፔሪያሊዝምን ማውገዝ ሶሻሊስትነት መሆኑን ሊያስረዱና ኢህአፓን ሊዘልፉ ሲቃጣቸው እያስተዋልን ነው። በግሌ ኢምፔሪያሊዝም ውጉዝ ከማሪዎስ ብዬ ለማውገዝ ባንደበቴ ይሁን በብዕሬ ተሸማቅቄና ተቆጥቤ አላውቅም። ይህ ኢምፔሪያሊዝምን የማውገዝ አቋምን ከሶሻሊስትነት ጋር አጣምረው የሚያነሱት የውቀታቸው አድማስ ካፍንጫቸው የማይርቅ ለመሆኑ ማስረዳት አስፈላጊ ሆኖ አግኝቼዋለሁ። በመጀመሪያ ኢምፔሪያሊዝም ድንበር ዘለል ይዞታንና ተጽዕኖን ለማድረስ የሚደረግ መስፋፋት በዓለም አቀፍ ድንጋጌዎች የተወገዘ መሆኑን ላስረዳ። የተባበሩት መንግስታት የቃል ኪዳን ድንጋጌ ምንጭ የሆነው የዊስትፋሊያ ድንጋጌ በፈረንሳይ፣ በስዊድን እና በወቅቱ የክርስቲን ደሴት በመተባለው ሮም በተገረሰሰው የጋራ ስምምነት መነሻ ላይ ዓለም የተከፋፈለውና የተዋቀረው ምንም የበላይ ኃይልን በማይቀበሉ ሉዓላዊ መንግስታት ነው ይላል። የሀገራትን ሉዓላዊነት የሚጥሱና የሚያፋልሱ ሁኔታዎች እየተከሰቱ ከመሆናቸው ባለፈ በአሜሪካ የሚመራው የምዕራባውያኑ ኃይል ድንበር እየጣሰ ሀገራትን እየወጋ መሆኑንና ከተሞችን እንዳልነበረ ያደረገ መሆኑ ለጭብጨባ የሚጋብዝ ሳይሆን ውግዘትን የሚጋብዝ ነው። አሜሪካ ከአጼው አገዛዝ አንስታ በሀገራችን የውስጥ ፖለቲካ ጉዳይ ስታቦካና ስትጋግር እንደሆነ የሚታወቅ ነው። ወያኔ ጠባብና ዘረኛ ቡድን መሆኑን የአሜሪካ የአፍሪካ ቀንድ የፖሊሲ ከፍተኛ አማካሪዎች ጠንቅቀው እያወቁ ይህንን አረመኔ ቡድን አንግተውብን እነሆ ለ28 ዓመታት የጭቆና አገዛዝ በኢትዮጵያ እንዲሰፍን አደረጉ። ይህንን አረመኔ ቡድን ለስልጣን ካበቁት አንዱ ሄርማን ኮሄን የተባለው በአንድ ወቅት ወያኔ ለስልጣን እንዲበቃ የተጫወተውን መሰሪ ደባ በገዛ ራሱ አንደበት ሲኮንን ሰምተናል። ከዚህ የምንረዳው እንደ ኢትዮጵያ የመሰሉ ደሃ ሀገራት የፖለቲካ አዋቂ በሚባሉ በተጨባጭ ሙልጭ ያሉ ደደቦች በሆኑ የነሱ የተንኮል ቀመር መሞከሪያ መደረጋቸውን ነው። አሜሪካ ለመለስ ዜናዊ አማካሪ መድባ ህዝብን እንዳስደበደበች ሁሉ በአሁን ወቅትም ለሾመችብን ኮሎኔል ካካታ ከበደና ከሻለቃ ዳዊት በተጨማሪ በርካታ አሜሪካኖችን መድባ የሀገራችንን ህልውና እየዘወረችው ትገኛለች። አሜሪካ ኢራቅን፣ ሶሪያን፣ አፍጋኒስታንን በቀጥታና በተዘዋዋሪ እየወጋች ሀገራቱን እየወደመች መሆኗን እለት እለት ከሚተላለፉ የዓለም ዜናዎች እንደ መርዶ እየተረዳን ነው። የመንን በሳውዲና ሽርኮቿ እየወጋች የምትገኘው አሜሪካ ናት። በየመን በሳውዲ ቦምቦች በጽኑ የቆሰሉ ህፃናትን የጣር ድምጽ ሰምተን አንብተናል። ከዚህ ሁሉ ተነስተን አሜሪካ ለኢትዮጵያ መርዝ እንጂ መድኃኒት አትሆንም ማለት ትክክል እንጂ ስህተት አይሆንም። የአሜሪካ የፖለቲካ አዋቂ ተብዮች የሚቀመሙልን ጥፋትን እንጂ ፈውስን ሊሆን እንደማይችል ለመገንዘብ በአይነ ህሊናችን አጥርቶና አመዛዝኖ እንዲያይና እንዲረዳ ሁለቴ ማሰብ ይጠይቀናል። ሌላም ላክል በአንድ ወቅት የታንዛኒያ መሪ የነበሩት ኔሬሬ አፍሪካ በነጻነት መራመድ አለመቻሏን አስመልክተው የዓለም የገንዘብ ድርጅት በተዘዋዋሪ የአፍሪካ የገንዘብ ሚኒስቴር ነው ያሉትን ማስታወስ እወዳለሁ። የአፍሪካ ሀገራት የገንዘብ አስተዳደርና ልማት እቅድ የሚነደፈው በዚሁ በአሜሪካው የዓለም የገንዘብ ድርጅት መሆኑ አሜሪካ የአፍሪካ ሀገራት የእጅ አዙር ቀኝ ገዢ ለመሆኗ አያከራክርም ከሚሉ የፖለቲካ አዋቂዎች ጋር ሙሉ በሙሉ እስማማለሁ። ወደ ተነሳውበት ቅድመ ነገር ስመለስ አሜሪካ በሀገራችን የውስጥ ፖለቲካ፣ ኢኮኖሚ ወዘተ ጉዳዮች ውስጥ ጣልቃ መግባቷና በየጊዜው የተፈራረቁብንን አምባገነን ቡድኖችን በመደገፏ የኢትዮጵያን ነጻ የፖለቲካና የኢኮኖሚ እድገት አፍና እየገደለች በመሆኗ የምትወገዝ ናት። አሜሪካ ኢምፔሪያሊስት ለመሆኗ ያን ያህል መጽሐፍ ማገላበጥ የሚጠይቅ ሳይሆን የጉዳታችን ምንጭን የቁስላችንን አመርቃዥነት ሰበብ በረጋ አምሮ ማስተዋል ብቻ በቂ ነው። አሜሪካን ኢምፔሪያሊዝም መሆኗን መግለጽ ግን በቀጥታ ሶሻሊስት እንደማያሰኝ ቢታወቅም ይህን የሚያነሱ መደዴ የፖለቲካ ተንታኝ የሆኑ ኢህአፓን በሶሻሊስትነት ሊያጥላሉት ሲሞክሩ እየሰማው ያዳቆናቸው ሰይጣን ሊያቀሳቸው ያዳፋ ይወሰዳቸው መሆኑ ይታየኛል። የኢሃፓ የፖለቲካ መመሪያን እንዳነበብኩት ሶሻል ዲሞክራሲን የሚከተል መሆኑ ነው። ይህ ደግሞ እንደ ኢትዮጵያ ላሉ ሀገራት ታጠቃላይ ህዝቧ 3/4 በላይ በቁራኛ ድህነት በሚማቀቅበት ሀገር ከሶሻል ዲሞክራሲ ውጪ ሌላ የፖለቲካ መንገድ የለምና የሶሻሊስት የሚያስተኝ ከሆነ ደግ ለመቋጨት የጦርነት ጦስ ጠረኑ እየሸተተ የጎሳ ፖለቲካው በግንብ እየታጠረ የግንጠላ ቡድኖች ከስርዓት ውጪ መረን ለቀው እንዲንቀሳቀሱና ንጹሃን ዜጎችን እየገደሉ ቤቶቻቸውን በሳት እያጋዩ ባንኮችን እየዘረፉ ወዘተ ባለበት የሰላም ኮሚቴዎች ብዛት ከይስሙላነት እንደማያልፉ ማስተዋል ይገባል። ሰዋሃት ጎንደርን በቅማንት ራያና አካባቢውን በሰርጎ ገቦች ወዘተ እየበጠበጠና ደም እያፈሰሰ በጋድ አለመወገዙ በሰላም ስም ምን እየተሰራ እንደሆነ መገንዘብ ይገባል። የጥፋት ምንጮች የሰላም ጠላት እነማን እንደሆኑ እየታወቀ ንጹሃንን መግደል፣ ሙሽሮቹን መግደል፣ ህፃናትን መግደል ወዘተ ሰላም ነው ስንባል ዝም ማለት ሞት ነው እኮ። ጌታቸው አሰፋን በቁጥጥር ስር መዋል ያልቻለ ሰላም የጨዋታ ሰላም እንጂ እውነት አይሆንም። አባዱላ፣ ኃይለ ማርያም፣ ሽፈራው፣ ሰባሃት፣ አባይ፣ ቃሲም፣ ሲራጅ ወዘተ በቁጥጥር ስር የማያውል የሰላም የኢትዮጵያ ህዝብ ሰላም ሳይሆን የዘረኞች የስልጣን ጠመኞች ሰላም ነውና የኢትዮጵያ ህዝብ ሰላም አይደለም። ለሀገራችን ሉዓላዊነትና ለህዝብ ሰላም እንታገል። የሰላም ምንጩ ራሱ የኢትዮጵያ ህዝብ ነውና በሀገራችን አንድነት ዙሪያ እየተደራጀን እንታገል። እየታገልን እንደራጅ ላለው ሲሉ ደብዳቤያቸውን ያደረሱን ጸጋይ ዶርዜው ከሽሮ ሜዳ አዲስ አበባ ናቸው።
ውድ ፍኖታዎች እንደምን ከርማችኋል? ቀድሚያ ሰላምታዬ ነው። ኢትዮጵያ ገራችን ዛሬ በዘረኛ ወራቤሳዎች ተወራለች። ለመሆኑ ዘረኝነት ምንድነው? ዘረኝነትስ የማን ዓላማና ግብ ነው ብሎ መመልከት ለዛሬው የአገራችን ተጨባጭ ሁኔታ ተቃሚ ነው የሚልም ነስላለኝ ይችን ደብዳቤን ወደናንተ ላኳት። ዘረኝነት በዘር ላይ የተመሰረተ የጥቅም ሩጫ ነው። በዛሬው አጠራር ማንነት እየተባለ የሚጠራው የመንጋስ ተሳሰብ ነው። ዘረኝነት በአንድ ብሔረሰብ በውስጡ በርካታ ጎሳዎችንም ያጠፋ ሊሆን ይችላል። ከብሔረሰብ አፈጣጠር ጋር የሚነሱ 3 ዋነኛ ምክንያቶች እንዳሉ ይነገራል። ብሔረሰብ በተፈጥሮ ሂደት የተፈጠረ መሆኑን ብዙዎችን የሚያስማማው አንደኛው አስተሳሰብ ሲሆን፣ ሁለተኛው በማህበራዊ ሂደቶች የተፈጠረ ነው የሚሉ ወገኖች አሉ። ሶስተኛውና በአገራችን ተጨባጭ ሁኔታ ጋር አብሮ የሚሄደው በብሔረሰቡ ሊሂቃን ለስልጣን መሳሪያነት የሚጠቀሙበት መሆኑንም ብዙዎች ያሰምሩበታል። የመጀመሪያውና ሁለተኛው የባህል፣ የቋንቋ፣ የድንበር ለውጥ፣ የታሪክ፣ የኢኮኖሚ፣ የፖለቲካ ተሰስር ለብሔረሰቦች መፈጠር እንደ ምክንያት ይቀርባል። የመሄጃ መንገዱ ከዲሞክራሲ ያፈነገጠ እስካልሆነ ድረስና የጥያቄው ግብ እኩልነት፣ ነጻነትና ፍትህ በሀገር አንድነትና አብሮነት ላይ እስከተመሰረተ ድረስ የዲሞክራሲ ጥያቄ የመሆኑ ጉዳይ ክርክር የሚያስነሳ አይደለም፣ ሊሆንም አይችልም። በሀገራችን ኢትዮጵያ በርካታ የተለያዩ ቋንቋዎችን የሚናገሩ ብሔረሰቦች አሉ። ኢትዮጵያዊ አንድነትንና አብሮነትን እንደ መተሳሰሪያ ገመዳቸው አድርገው ለዘመናት ኖረዋል። የኢትዮጵያ ሕዝብ ለዘመናት አብሮ ሲኖር በርካታ መከራዎችንና ደስታዎችን በጋራ እየተቋደሰ መሆኑንም ያለፈ ታሪኩ ይመሰክራል። በኢትዮጵያ በተከታታይ በሕዝብ ላይ የተጫኑ አገዛዞች ያደረሱትንና እያደረሱ ያሉትን መዝበራና ጭቆና ከጫንቃቸው ላይ ለማውረድ ኢትዮጵያውያን መራር ትግል አካሂደዋል። የብሔረሰቦች እኩልነት ይረጋገጥ ዘንድ ትግል ተካሂዷል። የዲሞክራሲ ጥያቄዎች በመሆናቸው ዲሞክራሲያዊ ምላሽ ያገኙ ዘንድ ለበርካታ ዓመታት ትግሉ ተቀንቅኗል። እንዳለመታደል ሆኖ የኢትዮጵያ ብሔር ብሔረሰቦች ጥያቄ የሚመራውና የሚጠነጠነው ከውስጣቸው በወጡ ሊቃን በመሆኑ ከዲሞክራሲ ጥያቄ ያፈነገጠ እየሆነ መጥቷል። በሊቃን የሚቀነቀኑ በመሆናቸው ከዲሞክራሲ መርህና ባህል ጋር የሚቃረኑ ብቻ ሳይሆኑ ጸረ አገርና ጸረ ሰላም ይሆኑ የመምጣታቸው ሁኔታ በሽታን የሚፈጥር አይደለም። የሻቢያን የኤርትራ ቀኝ ግዛት ነውና መፍትሄ መገንጠል ብቻ ነውን ያስታውሳል። የወያኔን ነጻ የትግራይ መንግስትን እንመሰርታለን ለብሏል። የኦኖ ግን የኦሮሞን ህዝብ ከኢትዮጵያ አስገነጥላለሁን ብቻ ሳይሆን በኢትዮጵያዊነቴም እደራደራለሁንም ያስታውሳል። ከነዚህ ቡድኖች በተመሳሳይ የተጓዙ ሌሎችም አልነበሩም ማለት አይደለም። የነዚህ ቡድኖች ጥያቄዎች ሊቃኖቻቸውን ቀዳሚ ያደርጋሉ። ለግል ስልጣናቸው ጠማትና ሌሎች ጥቅማ ጥቅሞቻቸው መከበር በመሳሪያነት በመጠቀም የሚፈጥሩት መፍትሄ አልባና ጸረ ሰላም ተግባር ነው። እነዚህ ቡድኖች የማህበራዊ ሳይንስ ጠበብቶች የብሔር ብሔረሰብ ኢንተርፕሮነርስ ይሏቸዋል። እነዚህ የብሔር ብሔረሰብ ፖለቲካ ነጋዴዎች ከራሳቸው ጥቅም ውጭ ወክለነዋል ለሚሉት ብሔር ብሔረሰባቸውም ሆነ ለሌሎች ኢትዮጵያውያንና ኢትዮጵያ ጠቃሚዎች አለመሆናቸው ካለፉት 27 ዓመታት ተመክሮዎቻችን የተሻለ ማስረጃ ማቅረብ አያስፈልግም። ወያኔ የኢትዮጵያን ሉዓላዊነት አስደፈረ፣ አገሪቱን ወደብ አልባ አደረገ፣ ያገር ሀብትን ዘረፈ አስዘረፈ፣ ዘግናኝና አሳፋሪ የሚባሉ የሰብአዊ መብት ጥሰቶችን ፈጸመ። በህዝቦች መካከል ጥላቻን ረጨ፣ በህዝቦች መካከል አለመተማመንን ፈጠረ። የወያኔ የግፍ አገዛዝ ያስመረረው ህዝብ ታግሎ ወያኔን ቢያንገጫግጨው ከታገለለት ግብ ግን መድረስ አልቻለም። በዳግማዊ ወያኔዎች የህዝብ ትግል ተነጥቋል። ኢትዮጵያውያን አገራቸውን ወዳድ መሆናቸውን በውል ያጤነው ወያኔ ኢትዮጵያንና ኢትዮጵያዊነትን ሰባኪ የሆኑ ልጆችን ሾሞ ለጊዜውም ቢሆን ራሱን አቆይቷል። ህወሓት ኢህአዴግን በኦህዴድ ኢህአዴግ ተክቷል። ወያኔም ዘረኛ፣ ኦህዴድም ዘረኛ፣ ምንም የተለወጠ ሆነ የተቀየረ ነገር የለም። ዛሬ የቡድን ጭቆና፣ የቡድን ፍርድ፣ ዘረኝነት አለ ልክ እንደ ትላንትናው። በእውቀት ልምድ፣ በችሎታ ሳይሆን ዛሬም ሹመት በብሔረሰብ ተወላጅነት ሆኗል። የፖለቲካና የኢኮኖሚ ጉዞው ዛሬም የእውር ድንብር ሆኗል። ዘርን መሰረት ያደረገ ሹመት በንግድ ባንክ መፈጸሙ የሌላ ብሔረሰብ የባንክ ሙያተኞች ጠፍተው ይሆን? ሙሉ በሙሉ የኦሮሞ ተወላጆች የሆኑት እንደ ከዚህ በፊቱ መከላከያና ደህንነት ሙሉ በሙሉ በህወሓት ከመያዙ በምን ይለያል? የለጋጣፎ ከ8000 በላይ የመኖሪያ ቤት ፍራሽስ አላማው ምንድነው? ወያኔ አመት ቆጥሮ ሐምሌና ነሐሴ ላይ ቤት እያፈረሰ ህፃናትና አዛውንትን ከሜዳ ይወረውር እንደነበረው ዛሬም የለጋጣፎ የፍርሻ ዘመቻ በአሰቃቂነቱ ከወያኔ ተግባር የተለየ አይደለም። ከ15 ዓመታት በላይ ጎጆ ቀልሰው መኖሪያ ብለው ሀብትና ንብረታቸውን ከጥቅም ውጭ ማድረግ ጨካኝነት ነው። ህገወጥ የሚባለው የወንጀል መደበቂያና መሸፈኛ ሊሆን አይችልም። መንግስት ነኝ ባዮቹ ይህ ሁሉ ቤት ሲሰራ የት ነበራችሁ ለሚለው መጠየቅ የማይቀር መሆኑንም መረዳት በተገባ ነበር። ዛሬ ለምን ተመረጠ ለሚለው ጥያቄም የሚኖረው ምላሽ የወቅቱ ገዢዎች ደፍረው የሚሰጡት ምላሽ እንደማይኖራቸው በእርግጠኝነት መናገር ይቻላል። በመጋቢት ወር ይካሄዳል በሚባለው የህዝብ ቆጠራ ሂደት ነዋሪዎቹን መቆጠሪያ ቦታ በማሳጣት ነው የሚለውን ሐሜት ያጎላዋል። የሌላ ብሔረሰብ ተወላጆች የዚህ አይነት ዘመቻ ሲከፈትባቸው፣ የገዢዎቹ ብሔረሰብ ተወላጆች ደግሞ የአዲስ አበባ ነዋሪነት መታወቂያ ከህግ ውጭ መታደሉ ሁኔታ ይህንን ሐሜት እውነት መሆኑን ይነግረናል። የኢትዮጵያ ህዝብ ምኞትና ፍላጎት በዘር ላይ የተመሰረተና አገርን እያጠፋ የዜጎችን ህይወት እየቀጠፈ ካለው መርዘኛ አስተሳሰብ መላቀቅ ነው። ይህ ደግሞ ሊፈታ የሚችለው ሁሉን አቀፍ የሆነ የሽግግር መንግስት በኢትዮጵያ እውን እንዲሆን አድርጎ በሚፈጠር ዴሞክራሲያዊ ስርዓት እውን የሚሆንበት ስርዓት ሲመቻች ብቻ ነው። ዜጎች ሁሉ በእኩል የሚዳኙበትና የሚታዩበት ህጋዊ ስርዓት ሲፈጠር ብቻ ነው። ሁሉም ለዘሩ፣ ሁሉም ለጎሳውና ለሃይማኖቱ ብቻ የሚቆረቆር ከሆነ የዴሞክራሲና የፍትህ ስርዓት ለኢትዮጵያውያን ትርቃለች እምነቴ ነው። በተለይ ደግሞ አዲስ አበባን ዓለም አቀፍ ከተማ እናደርጋለን እያሉ ለለጋሾቻቸው የሚደሰኩሩት አዲሶቹ ሹመት አዲስ አበባን ለአንድ ብሔረሰብ ማዕከል መሆኗን የሚያደርጉትን ሴራ ማቆም አለባቸው። የአዲስ አበባ ህዝብም ይህን በዝምታ ሊመለከተው የሚገባ ጉዳይ ሊሆን አይችልም። አዲስ አበባ ኢትዮጵያውያን ሁሉ የፖለቲካና የኢኮኖሚ ማዕከል እንጂ የአንድ ብሔረሰብ ብቻ እንዳልሆነች መረዳት አለባቸው። በአዲስ አበባ ዙሪያ ባሉ ወገኖቻችን ላይ እየደረሰ ያለው በደል ሁሉ መፈታት ያለበት በከተሞች እድገት ህግጋት መሰረት እንጂ በዘረኞች ውሳኔና አስተሳሰብ ሊሆን አይችልም። ከ80 ሺህ በላይ የሚገመት ህዝብ ከለገጣፎ ዘግናኝ بهونه سبعوي مبتغففا افرسو وده ميدا ورغرو بوتاون لمن نافشانت يفلقال مالس دقمو درگيتون يبلت زغنانيم اصافاري ميادرگال የሚገርመው እና የሚደንቀው ነገር ቢኖር ከመናፈሻ ስራ ጋር በተያያዘ ከዚህ በመሃል አዲስ አበባ ነገ ከነገ ወዲያ የምንመለከታቸው እጅግ አሳፋሪ ቅዶች እንደተያዙ መረዳትና ከወዲሁ የተቃውሞ ተግባር መጠናከር ይገባዋል። ለአዲስ አበባ ነዋሪዎች የምሰጠው ምክሬ ነው። ምንም ይሁን ምን መናፈሻ ዛሬ ለኢትዮጵያ ዝ የሚበልጥ ጉዳይ ሊሆን አይችልም። ይህ በዜጎቻችን ላይ በሊቢያ በየመን በአረብ ሀገር ወዘተ ከመፈጸምባቸው ዘግናኝ የሆነ ኢሰባዊ ተግባር የተለየ አይደለም። ውድፍኖት አድማጮች የብሔረሰብ ጥያቄ የዲሞክራሲ ጥያቄ በመሆኑ በዲሞክራሲያዊ አግባብ መፈታት አለበት በድጋሚ የማረጋግጠው የግል እምነቴ ነው። ከጠባብነትና ጽንፈኝነት ራስን ያጸዳ እስከሆነ ድረስ በዲሞክራሲያዊ ኢትዮጵያ በኢትዮጵያ ህዝብ መፈቃቀርና አብሮነት ዙሪያ ካላፈነገጠ በስተቀር ሁሉም የኢትዮጵያ ብሔር ብሔረሰቦች የብሔር ጥያቄ ለግል ስልጣንና የኢኮኖሚ መጠቀሚያ መሳሪያነት ሊጠቀሙበት የሚሹ ኢሊቶች አቅጣጫውን ሊያስቱ በየቦታው እየተሯሯጡ መሆናቸውን መረዳት አለባቸው። እነዚህ ኢሊቶች እጃቸውን አስገብተው ተጽዕኖ ማሳደር ከቻሉ ግን የዴሞክራሲ ጥያቄነቱ ከጥያቄ ውስጥ ይገባል። እንደው ያኔ የህዝብ ለህዝብ ጥላቻን የሚሰብኩ ከሆነ ወይም ጨቋኝ አገዛዞችን ትተው በህዝብን በጥላትነት የሚፈርጁ ከሆነ እነዚህ ቡድኖች ጸረ አገርና ጸረ ዴሞክራሲም ናቸው። የትግራችን አቅጣጫ በህዝብ ለህዝብ መፈቃቀርና መተባበር ላይ ለተመሰረተች ኢትዮጵያ መድህን ሆነን በጋራ እንቆም። የተባበረ ህዝብ አሸናፊ ይሆናል። የተበታተነ ህዝብ በጠላቶቹ በቀላሉ እንደሚጠቃ ሳንዘነጋ እንተባበር እንታገል። ሊበታተኑና ሊያጠቁን የሚችሉ ጠላቶቻችንን ሁሉ እናቸንፋለን። አስፋው ደረጀ አዲስ አበባ።
ሰላም ጤና ይስጥልኝ የተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ካለሁበት ሆኜ ይህችን መልእክት ልክያለሁና ታደርሱልኝ ዘንድ በትህትና እጠይቃለሁ። የዛሬዎቹም ሆኑ የትናንትናዎቹ ጽንፈኞችና ጠባቦች ውጥናቸውና አቀዳቸው ኢትዮጵያን በመበጣጠስ ዜጎቿን እርስ በርስ በማጋጨትና በማጫረስ ትንንሿን ወያኔ ሰራሽ ክልል መንግስታትን እየፈጠሩ ለመቦጫጨቅ መሆኑን ለመረዳት የግድ ነብይ መሆንን የሚጠይቅ አይደለም። ለዚህ እኩይ ተግባራቸው እንደ ቅድመ ቅድ ይዘው የሚያራምዱት ስር የሰደደ የህዝብ ለህዝብ ቅር በጥላቻ በመቀየር ነው። የሃይማኖት ግጭቶች እንዲቀሰቀሱ ማቀጣጣያ ክብቶችን በመጫር ነው። ለኦሮሞ አማራው ጠላት ነው፣ ለትግሬው የአማራው ህዝብ ጠላት ነው፣ ለሶማሌው የኦሮሞ ህዝብ ወዳጅ ሳይሆን ጠላት ነው። የአዲስ አበባ ከተማ የአንድ ብሔረሰብ ከተማ ናት፣ በአዲስ አበባ ከተማ ላይ የኦሮሞ ህዝብ ተጠቃሚ መሆን አለበት ወዘተ በጣም አሳዛኝም አሳፋሪም ተግባሮች ናቸው። ካለፈው እነተኛ የኢትዮጵያ መልካም ገጽታዎች በተጻራሪ የቆሙ አስተሳሰቦች ናቸው። በኢትዮጵያውያን መካከል የሚረጨው ዘራፊና ሀገር በታኝ ተግባር ዛሬ ውስጡን እየተሰረ መሆኑን አለመረዳት ትልቅ ስህተት ነው። ለ27 ዓመታት በወያኔ ኢህአዴግ ሲሰራበት የነበረ ዘረኛ አስተሳሰብና የጥላቻ ፖለቲካ ዛሬ ውሃ እየጠጣ እየተኮተኮተና እንክብካቤ እየተደረገለት መሆኑን ለመደባበስ ወይም አላየሁም አሰማሁም የሚባልበት ጉዳይ ሊሆን አይችልም። ባለፉት 27 ዓመታት የኢትዮጵያን ጥላቻ ስሟን እንኳን ለመጥራት ተጠያቂዎች መሆናቸው ነበር። የዛሬዎቹ የወያኔ ውልድ የሆኑት ደግሞ ስልታቸውን ቀየር አድርገው ኢትዮጵያን አፍቃሪ መስለው ነው የቀረቡን። ይህ ኢትዮጵያ ጩኸት ኢትዮጵያን ወዳድ የሆኑ ዜጎቿን አላስተናጋም ወይም አላታለለም ማለት አይቻልም። እነዚህ አዲሶቹ ሽሞች ኢትዮጵያ እያሉ በየመድረኩ ስለጮሁ የኢትዮጵያና ዜጎቿ ችግር ይፈታል ማለትም አይደለም። ኢትዮጵያን እየዘመሩ ኢትዮጵያዊነትን እየሰበኩ ውስጡን ምን እየሰረቡ ነው? ምንስ እየዶለት ነው የሚለው ነው ዛሬ ጋድ ይወጣ መታየት ያለበት። ለኢትዮጵያ ለዲሞክራሲ ለፍትህ ለእኩልነት የሚታገሉ ወገኖች ላይ እስከ ዛሬ የተወሰዱት ተግባራት ዛሬስ እየተደገሙ አይደለም ወይ ነው ጥያቄው። መሰረቱን ጸረ ኢትዮጵያ ጸረ ህዝባ ያደረገው ህገ መንግስት ዛሬስ ኢትዮጵያን ለመበታተን ዜጎቿን ለማጫረስ የሚራወጡትን ይህን ሀገር አጥፊ ህገ መንግስት እየተጠቀሙ አይደለም ወይ ነው። ህገ መንግስት ተብዬው እኮ የዜጎችን መብት እየነጣጠለ አንደኛና ሁለተኛ ዜጋ እያለ የሚከፋፍልና ሲከፋፍል የባጀ ነው። የትናንትናውን የድሬዳዋና ሐረር ተሞክሮ ዛሬ መዲናይቱ አዲስ አበባ መጥቷል። የአዲስ አበባ ነዋሪዎችም በጽፈኛ ታከለ ይታ አንደኛና ሁለተኛ ዜጋ ይፈጠሩ የሚል አቋም የለውም ብሎ መናገር ከማይቻልበት ደረጃ ተደርሷል። በሀገራችን ኢትዮጵያ ዛሬ ፍቃድ ያለፈ የተግባር ለውጥ የለም። የወያኔ ኢህአዴግ ስርዓት እንደ ስርዓት እንደተተከለ ነው። ሀገር አጥፊ የሆነው ህገ መንግስት ተብዬውና ፖሊሲዎቹ ሁሉ ከነ ተቋሞቻቸውና የሰው ኃይላቸው እንደተገተሩ ይገኛሉ። የተደረገ ነገር ቢኖር የግለሰቦች ቀይር ነው። ትናንሾቹ የወያኔ ኢህአዴግ ካድሬዎች ትላልቆቹንና ህዝብ ያረጁ ጅቦች የሚላቸውን ተኩ እንጂ አዳዲስ አስተሳሰብና የተሻለ አመለካከት ያላቸው ዜጎች ወደ ስልጣን አልመጡም። ዛሬ የዲሞክራሲ በሩ እንደተከረቸመ ነው። ይልቅስ መሰባሰቢያቸውን ዛሬ ኢትዮጵያ ያደረጉ ጽንፈኞችና ጠባቦች የሚዶልቱትን ሴራ መንግስት ተብዬው በዝምታ እየተመለከተ መሆኑንና እነዚህን ወገኖች እንደ አጋር አድርጎ ማበረታታቱ ያስከተለው የስርዓት አልበኝነት ፍንጮች እየተስተዋሉ መሆናቸው እያሳሰበ መጥቷል። ዓለሚቱ ማሞ ነኝ ከደብረ ዘይት።
የደብዳቤዎች አምድ ፕሮግራማችንን የምናጠናቀቀው ከድር አብደላ ከእንግሊዝ ሀገር በላኩልን ደብዳቤ ይሆናል። ይድረስ ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ ሬዲዮ። ግራ ያጋባይ ነገር የኢህአፓ ሁኔታ ነው። በስሙ አንጃ ሲጨፍር አብይ በፊደል ተጣሉ ብሎ ሲያላግጥ ሰማይ ጠሬ ወራዳ ግለሰብ ስሙን ቀምቶ እኔ ነኝ ኢህአፓ ያው መስራች ብሎ ሲቀላምድ ትንሽ ውግዘት ቢያሰማም በብዛት ግን የኢዮብን ትግስት ተለብሻለሁ ያለ ይመስላል። በደርግ ጊዜ አረዳን ቀጥቀጥ ትግልን ያደረገና በየከተማው የህዝብ ጠራቶችን የቀጣው ኢህአፓ የት ነው ፈልገን የምናገኘው? ይህን ስል የፍኖተን ከፍተኛ ሚና በመካድ አይደለም፣ ግን ህዝብን ለማመጽ ከማደራጀት አንጻርና ጠላትን ከማጥቃት አንጻር ድርጅቱ ጠፍቶብኛል ለማለት ነው። አባሎቹን አነቃቅቶ ለኢትዮጵያና ለህዝቧ አለኝታ ይሁን እንጂ ያውም ባስቸኳይ ሲሉ ከድራፍትላ ከእንግሊዝ ሀገር ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አድማጮቻችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7333 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ማንነት ግጠለኔ